ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው። የዛን ጊዜ ተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ one less mouth to feed ይባላል ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ።
ኢትዮጵያ ውስጥ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎ በአፋር ክልል ያለ ዕድሜ ጋብቻ መጨመሩን አንድ ጥናት ይፋ አድርጓል። ከጥናት አድራጊዋ ኩልሱማ ኑር ጋር በምሽቱ እንወያያለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ብርሃኔሉ ደግሞ የምስልና ድምፅ ቅንብሩን ትከውንልናለች። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚ መሰናዶ እንሻገር። ቀደመን ግን ከሰሞኑ ወደ ተደረገ አንድ የጥበብ ምሽት እንወስዳቸዋለን። በኢትዮጵያ ረቂቅ ሙዚቃ ዘርፍ ትልቅ ስም የሚሰጣቸው ማሆይ ጽጌ ማርያም ገብሩን የሚዘክር የረቂቅ ሙዚቃ ትርኢት ከሰሞኑ ተከናውኗል። በመቶዎች የሚቆጠሩ ያለቁና ያላለቁ ስራዎችን ለአድማጭ ያቀረቡት የፒያኖ አመቤት ስራዎች ቅጂ ትልቅ ስም ባላቸው ወመዘክሮችና ተቋማት ይቀመጥ ዘንድ ጥረት መጀመሩን በዚሁ ቀን ፋውንዴሽናቸው ተነግሯል። ቀጣዩ ዘገባ እናሰናርተናል። የፒያኖ አመቤት ማሆይ ጽጌ ማርያም ገብሩ ከዓለም በሞት ከተለዩ ወራት ቢያልፉም የጥልቅ ተመስጦ ምንጭ የሆኑ የፒያኖ ድርድሮቻቸው መደመጣቸውን፣ ዘመን ተሻጋሪ ስራዎቻቸው የሚዘክሩ መድረኮች መሰናዳታቸውን ዛሬም ቀጥለዋል። ከሰሞኑ በዋሽንግተን ዲሲ በሚገኘው የኬኔዲ የኪነ ጥበባት ማዕከል የተሰናዳው ልዩ ዝግጅት ለዚህ ማሳያ የሚሆን ነው። የዝግጅቱ አስተባባሪ ስራዎቻቸውን ለተተኪው ትውልድ ለማቆየት ከዓመታት በፊት የተቋቋመው የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ነው። የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ የሰሞንኛውን መድረክ ዓላማ ያስረዳሉ።
የዛሬው መድረክ እንግዲህ ምኞታችንና ህልማችን የነበረው ሞሀይ በህይወት ሆነው የመቶ ዓመታቸውን እናከብራለን በሚል ነበር። የእግዚአብሔር ፈቃድ በሆነው መሰረት ጥቂት ወራት በፊት አረፉ እሳቸው። ያው በማርች ነው ያረፉት። ሶ የዛሬው በዓል በእውነቱ ለመናገር የእሳቸውን ህይወት ለመዘከር ማለት በጥሩ በሐዘን ሳይሆን፣ እርግጥ ያው መቼስ ፈረንጆች ቢተር ስዊት እንደሚሉት ባንዱ አኳያ በጣም ጣፋጭ ነው፣ ደስ ይላል። የምናከብረው ሙዚቃቸውን እንሰማለን። ብዙ የሚደነቅ ነገር የሰሩ ሰው ናቸው። ግን በሌላ በኩል ደግሞ ኦፍኮርስ ስለተለዩን እናዝናለን። ሶ ሁለቱንም የያዘ ነው የሚሆነው።
የማሆይን መቶኛ ዓመት ለመዘከር ያለመው መድረክ ትውልደ ኢትዮጵያውያንና ሌሎች ዓለም አቀፍ የሙዚቃ ባለሙያዎች ተሳትፎበታል። ለየት ባለ ሁኔታ የማሆይ ጽጌ ማርያም ቀደምት ስራዎች ከተለያዩ የሙዚቃ ዘርፎች አንጻር ለታዳሚዎች እንደቀረቡ ወይዘሮ ሃና ይናገራሉ።
አንዱ ትልቁ ነገር የዛሬው በዓል ለመጀመሪያ ጊዜ በተለይ በአሜሪካን ሀገር፣ እስራኤል እንኳን ተደርጓል፣ ግን አሜሪካን ሀገር ለመጀመሪያ ጊዜ ሙዚቃቸው በጃዝ በቮካልና በክላሲካል ፒያኖ በሶስቱም ረድፍ። ምክንያቱም ሞሀይ በብዙ ረድፍ ነበረ ሙዚቃ የሚጽፉት። ለኦፔራ ሁሉ ጽፈዋል፣ ለቲያትር ጽፈዋል። ሶ ያንን የሚያቀርብ ይሆናል። ሶስት የተለያዩ ሙዚቀኞች ያንን ያቀርባሉ እና ከዛ በተረፈ የእሳቸውን ህይወትና የእሳቸውን ስራ ከማሞገስና ከፍ ከማድረግ በላይ ደግሞ ድርጅቱን ለማስተዋወቅና ጥሩ ስራ፣ በጎ ስራ የሚሰራ ድርጅት መሆኑንና ሊደገፍ የሚገባው ድርጅት መሆኑን ለህዝብ ለማሳወቅም እንፈልጋለን።
በዚህ ዝግጅት ላይ የማሆይን የሙዚቃ አሻራ ለመዘከር ከተገኙት የሙዚቃ ባለሙያዎች አንዱ የኮርኔል ዩኒቨርሲቲ የዶክትሬት ዲግሪ ተማሪ በማሆይ ጽጌ ማርያም ስራዎች ላይ ሰፊ ምርምር ሲያደርግ የሰነበተው የሙዚቃ ተጫዋቹና መምህሩ ቶማስ ፊንግ ነው። ወደ ኢየሩሳሌም በማቅናት በማሆይ የቀብር ስነ ስርዓት ላይ ሳይቀር የሙዚቃ ቅማሪያቸውን መጫወት ለቻለው ቶማስ የማሆይ ጽጌ ማርያም ገብሩ ስራዎች ልዩ ቀለምና ልዩ ኃይል ያላቸው የሙዚቃው ዓለም ስጦታዎች ናቸው።
The way her music has found its way in the world is really interesting to me.
በዓለም ውስጥ የእሳቸው ሙዚቃ የራሱ ስፍራ ያገኘበት መንገድ እኔም በእጅጉ ይስበኛል። ሙዚቃቸው በእጅጉ ኃያልና ልዩ እንደሆነ አስባለሁ። ስለሳቸው የተጻፉ ዘገባዎችና የሶችን ሳነብ ስራዎቻቸውን በአንድ ዘርፍ ውስጥ ለመመደብ ሲቸገሩ ያለው። የእሳቸው ስራዎች ወደ አንድ ዘርፍ የተጠጉ ናቸው ብንልም በአንድ ዘርፍ ውስጥ ሙሉ በሙሉ የሚበየኑ ግን አይደሉም። የማህበር ሙዚቃ ልዩ የሆነበትን ምክንያት ለማወቅ ህይወታቸውን ለመረዳት መዛግብቶቻቸውን፣ የሀሳብ ሂደቶቻቸውን፣ ለዓለም ያላቸውን ምልከታ የማይቻል ቢሆንም የቻልኩትን ያህል በጫማቸው ውስጥ ገብቼ የሙዚቃቸውን ምንጭ ለመረዳት ጥሬ ያለው።
በእሳቸው ሙዚቃዎች በመነሳሳት ስለ ኢትዮጵያ ታሪክ፣ ባህልና ቋንቋ ለማወቅ ያለው ፍላጎት መጨመሩንና ተያያዥ ተግባራትን መጀመሩን የሚናገረው ቶማስ የማሆይ ጽጌ ማርያም ስራዎችና የሙዚቃ ሂደታቸው ለዘመንኛው የረቂቅ ሙዚቃ ዓለም ያላቸው ፋይዳ ከፍተኛ መሆኑንም ያስረዳል።
She challenges boundaries. She challenges us to think about, well, what makes classical?
ማሆይ ገደቦችን ተገዳድረዋል። ክላሲካል ሙዚቃ የሚባለው የምዕራባውያኑ የሙዚቃ ቅማሬ ምንነት ላይ እንድናስብ ሞክተውናል። የሆኑ ሰዎች ስራዎች በዘርፍ ውስጥ በዋናነት ተጠርቶ፣ ሌሎች ግን በስልጠና ተቋማት ውስጥ አልፈው ወጣ ባለ ሁኔታ ስራቸውን አዳርሰው እያለ በስራቸው ያለመጠቀሳቸው ሁኔታ የዘርፉን ምንነት በመረዳት ረገድ ስለሚኖረው ተጽዕኖም ማሳያ ናቸው። ባለንበት ዘመን ረቂቅ ሙዚቃ ይበልጡን አካታች እንዲሆን እንቅስቃሴዎች እየተደረጉ ነው። ተጨማሪ ጥቁሮችና ሴት የሙዚቃ ቀማሪያን በዘርፍ ውስጥ እንዲወከሉ ግፊት እየተደረገ ነው። ጥቁር አሜሪካውያን ብቻ ሳይሆን አፍሪካውያን፣ እስያና ላቲን አሜሪካውያን የመሰሉ ከምዕራባውያን ውጭ ያሉ ባለሙያዎች እንዲወከሉ ጥያቄ አለ። እማሆይ በክላሲካል ሙዚቃ ዘርፍ ውስጥ በተናጠል በስፋት ያልተወከሉ ልዩ ባለሙያ ናቸው። ለእኔ በእጅጉ የሳበኝ ጉዳይ የረቂቅ ሙዚቃ ውስን መሆኑና ያውስነት እንዴት እንደተፈጠረ እንድናስብ ያደረጉን ባለሙያ መሆናቸው ነው።
የዚህ ዝግጅት አስተናጅ የማሆይ ጽጌ ማርያም የሙዚቃ ፋውንዴሽን ከ16 ዓመታት በፊት የተቋቋመ ተቋም ነው። በኢትዮጵያ ረቂቅ ሙዚቃ ታሪክ ውስጥ ልዩ ስፍራ ያላቸውን ባለሙያ ከሚዘክሩ መድረኮች ተሻግረው በዘርፉ ተተኪዎች ይፈልቁ ዘንድ የተለያዩ እንቅስቃሴዎችን ሲያደርግ እንደሰነበተ የማሆይ የእህት ልጅ የሆኑት የፋውንዴሽኑ ዋና ኃላፊ ወይዘሮ ሃና ከበደ ይናገራሉ።
ካደረጋቸው ነገሮች የተፈሪ መኮንን ትምህርት ቤት አዲስ አበባ ያለው የሙዚቃ ዲፓርትመንቱ ሙዚቃ ኢንስትሩመንቶቹ ሁሉ ብዙ ነገር ያስፈልገው ነበር። በዛ አማካኝነት የተፈሪ መኮንን ተማሪዎች የቀድሞ ተማሪዎች ድርጅት እዚህ በአሜሪካን ሀገር ስላለ ከነሱ ጋራ በመተባበር ድርጅቱ ያው ገንዘብ አስተዋጽኦ አድርጎ ሙዚቃ ኢንስትሩመንቱ በሙሉ ተገዝቶ ዲፓርትመንቱ እንደገና እንዲቆም አድርጓል። ከዛም በተረፈ በሁለተኛው ዓመት ደግሞ ተጨማሪ ኢንስትሩመንትም ገዝቶ ለተማሪዎች ደግሞ የዓመት ስኮላርሺፕ ሰጥቷል። እዚህ አሜሪካን ሀገር 28 ተማሪዎች በዚህ በ2023 28 ተማሪዎች ሳምንታዊ የፒያኖ ሌሰን ከአንድ አስተማሪ ጋር ዋን ኦን ዋን ይማራሉ። ይሄም ድርጅቱ ቤስ ሚዚክ አካደሚ ከሚባል ድርጅት ጋራ በመተባበር ነው ይሄን ስኮላርሽፕ አቬለብል ያደረገው የሰጠው።
ወይዘሮ ሃና በውጭና በሀገር ውስጥ የሚኖሩ የማሆይ ስራ አድናቂዎች ለመሰል ተግባራት መጠናከር የበኩላቸው እንዲያደርጉ በተናገሩበት አፍታ በተለይ ኢትዮጵያ ውስጥ ለሚገኙ ወዳጆቻቸው ቀጣዩን መልእክት አስተላልፈዋል።
እንግዲህ አንዱ በሙዚቃ ትምህርት ቤት አካባቢ ለምሳሌ እንደ ያሬድ ሙዚቃ አይነት እንዲሁም ተፈሪ መኮንንም ሆነ ሌሎች የሙዚቃ ትምህርት ቤቶች የእሳቸውን ሙዚቃ ለተማሪዎች ቢያስተምሩ እና ያ ቢቀጥል። አሁን ለምሳሌ በብዛት የውጭ አገር ሰዎች ናቸው የእሳቸውን ሙዚቃ እየተጫወቱ ያሉት። የሀገራቸው ልጆች ቢጫወቱት ደስ ይላል። ይሄ አንዱ ነው። ሌላው ሙዚቃቸውን በማክበር በኩል ደግሞ ብዙ የኢትዮጵያ ውስጥ ያሉ ሰዎች በእውነት ብዙ ሊረዱ የሚችሉት በዛ ነው። ምን ማለት ነው? ይሄንን ስል ድርጅት አለ። ያ ድርጅት እሳቸው ያላቸውን ንብረት በሙሉ የሰጡት ድርጅት ነው በአደራ መልክ። ያ ድርጅት ሳይፈቅድ ዝም ብሎ ሙዚቃቸውን መጠቀም እሳቸውንም አለማክበር ነው፣ ስራቸውንም አለማክበር ነው። ይሄ ብዙ የሚገጥመን ችግር ከኢትዮጵያ የሚመነጭ ነው። ከውጭ እንደዛ አይነት ችግር አይገጥመንም።
በ99 ዓመታቸው ከዚህ ዓለም በሞት የተለዩት እማሆይ ጽጌ ማርያም ገብሩ በመቶዎች የሚቆጠሩ ያለቁና ያላለቁ የሙዚቃ ድርሰቶችን እንዳበረከቱ ከፋውንዴሽናቸው ሰምተናል። ስራዎቻቸው በዓለም የሙዚቃ መስክ ውስጥ ዘላቂ ስፍራ ይይዙ ዘንድ የሙዚቃ ስራዎቻቸው ቅጂ ድርድርና አሻራዎቻቸው በሾምበርግ የጥቁሮች ባህል የምርምር ማዕከል እንዲሁም በኒውዮርክ የሕዝብ ቤተ መጻሕፍት ውስጥ እንዲቀመጡ ስራዎች መጀመራቸውንም ሰምተናል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ የምትገኙት። ኢትዮጵያ ውስጥ ጦርነት የፈጠረውን ማህበራዊ ቀውስ ተከትሎ በአፋር ክልል ያለዕድሜ ጋብቻ መጨመሩን አንድ ጥናት ይፋ አድርጓል። ከጥናት አድራጊዋ ኩልሱማ ኑር ጋር እንዲሁም ከሚመለከታቸው ወገኖች ጋር የተነጋገረችው ኤደን ገረመው ቀጣዩን ዘገባ አሰናድታለች።
ህጻናት ሴት ልጆችን መዳር ከገበታው ላይ አንድ እጅ መቀነስ ነው የሚለው ምላሽ በአፋር ክልል ከሁለት አመቱ ጦርነት በኋላ እየጨመረ የመጣውን የህጻናትና የልጃገረዶች የጋብቻ ሁኔታ በማጥናት ላይ የነበረችው የህግ ባለሙያዋ ኩልሱማ ኑር ካገኘቻቸው ምላሾች መካከል ዋነኛው ነበር።
በግጭቱ ሳቢያ ቤት ንብረታቸውን ያጡ ምግብና የራሳቸውን የሚችሉበትን መንገዶች ያጡ ማህበረሰቦች ናቸው። ስለዚህ ጥናቶች የሚያሳዩት ምንድን ነው? እንደዚህ አይነት ልክ ኢኮኖሚክ ዲስራፕሽን ሲኖር ምን ይፈጠራል? አፋር ክልል ምንድን ነው የተፈጠረው? የምግብ ወይም ፉድ ኢንሴኪሪቲ፣ የምግብ ዋስትና ማጣት ተፈጥሯል። አሁንም ድረስ ያ ጉዳት እንደቀጠለ ነው ያለው የዛን ጊዜ የተፈጠረው እና ልክ እንደዚህ አይነት ሁኔታ ሲፈጠር ቤተሰቦች ራሳቸውን የሚችሉበት አቅም ስለሚያጡ ዋን ሌስ ማውስት ፊድ ይባላል፣ ወይም አንድ የሚያበሉት እጅ እንደመቀነስ ማለት ነው ከገበታው ላይ። ስለዚህ ያን እንዴት ነው የሚያደርጉት? እነሱ በሚረዱበት መሰረት ለእሷ የተሻለ ህይወት፣ የተሻለ ቦታ፣ የተሻለ ሁኔታ ላይ ትኖራለች ብለው ልጃቸውን 18 ሳይሞላ ወይም እድሜዋ ሳይደርስ ይድሯታል ማለት ነው።
በመብቶችና ዴሞክራሲ እድገት ማዕከል የውርድወት ፌሎሺፕ አማካኝነት በአፋር ክልል የህጻናት ጋብቻ ሁኔታን ያጠናችው ወጣት ኩልሱማ ለህጻናት ጋብቻ ቁጥር መጨመር በጦርነቱ ምክንያት የትምህርት ቤቶች መዘጋት ሰፊ ሚና እንዳለው ገልጻለች። በተጨማሪም የማህበረሰቡ አባቶች በጦርነቱ ያጧቸውን ልጆቻቸውን የመተካት ህልምም ሌላኛው የጥናቱ ውጤት እንደሆነ ታስረዳለች።
ስብሰባው ላይ ከተሳተፉልን ህጻናቶች፣ እናቶች፣ አባቶች ያገኘነው ነገር በጦርነቱ ምክንያት የቁጥራችን ቀንሷል። 300 የነበር ነው አሁን 90 ነን። ብዙ የነበር ነው ወንድሞቻችንን፣ ጓደኞቻችንን አተንበታል። ስለዚህ እነዚህን ቶሎ ብለን መተካት አለብን የሚል እሳቤ አለ እና ለእነሱ ቁጥራቸው ማተር ያደርጋል። ስለዚህ እሱን ቶሎ ለመተካት ሴቷ ቶሎ ተድራ ቶሎ መውለድ ከጀመረች ያንን ቁጥር እንትን ማለት ይቻላል፣ ማባዛት ይቻላል ማለት ነው። ሌላው ደግሞ ምንድን ነው፣ አሁንም የጦርነቱ ሁኔታ እንዴት ነበረ? ሲቪሊያኖች ወይም ያልታጠቁ የማህበረሰቡ ክፍሎች ወደ ጦርነቱ እንዲቀላቀሉ ሁኔታዎች ተፈጥሮ ነበረ። ስለዚህ የቤተሰብ አካላቶች ወንዶች ልጆቻቸውን ወደ ጦር ሜዳ ለመላክ የተገደዱበት ሁኔታ ነበረ። ስለዚህ እነዚህ ልጆቻችን ጦር ሜዳ ሄደው ይምጡ ይቅሩ አናውቅም። ስለዚህ ቢያንስ ቤት ውስጥ የነሱ ምትክ መቅረት አለበት በሚል እሳቤ ልጆቻቸውን ድረው ከዛ በኋላ እነሱን ወደ ጦር ሜዳ ይልካሉ ማለት ነው።
የአፋር ክልል የሴቶችና ማህበራዊ ጉዳይ ቢሮ የተባበሩት መንግስታት ድርጅት ቴክኒካል ቡድን ባልደረባ የሆኑት ወይዘሮ ሰአዳ መሐመድ ጦርነትና ጎርፍን የመሳሰሉ ተፈጥሮና ሰው ሰራሽ አደጋዎች በተከሰቱ ቁጥር የህጻናት ጋብቻ ቁጥር ከፍ እንደሚል ቢሮቸው መገንዘቡን ለአሜሪካ ድምጽ ገልጸዋል።
ቢሮችን የተቻለውን ያክል እየሰራ ነው። ያው ብዙ ምክንያትም የለውም ሰለጌ ታሳያ ማለት ነው። እና አሁን እኔ ራሱ በአይን ያየሁት አሁን ራሱ ወደ 5 ቦታዎች ምሬ ነው የመጣሁት። እና በቃ ኦልሞስት ሀፍ ማለት ይቻላል ልጆቻቸውን ትምህርት ቤት እንደማይልቅ ነው ያየሁት አለት ለረንጅ ሲባል የደርሰርነት ችግር እዛ ምክንያት አንዳንድ ቦታ ደግሞ ራሱ ትምህርት ቤቱ ሙሉ በሙሉ የወደመባቸው ቦታዎች አሉ። ወደ ምክንያት ልጆች ከትምህርት ቤት ገበታቸው ውጭ ይመጣሉ።
አንዲት ሴት ያባቶቿን ወግና ልማድ በጠበቀ መልኩ ወላጆቿ የመረጡላትን ባል በጊዜ ማግባት አለባት የሚለው ባህላዊ አስተሳሰብ ስር የሰደደ መሆኑ በጥናቷ ማረጋገጧንም ገልጻለች። አንዲት ሴት እድሜዋ ከ20 በላይ ሲሆን እማትፈልግ ተደርጋ እንደምትወሰድ በመግለጽ ፈገግ ያሰኛትንና የጉዳዩን ስር መስደድ የጠቆማትን ሁኔታ አጋርታኛለች።
እና ደግሞ ያው የተቀበሉት ነገር ነው፣ ባህላችን ነው፣ እኛ ከመወለዳችን በፊትም የነበረ ነገር ነው። ስለዚህ ምን ይሆናል? አይ ባታደርጉትስ? አሁን አግቢ ስትባይ እምቢ ብትባይ እምቢ ብትይስ? እምቢ የሚለውን ነገር እንትን አይሉትም፣ አይመጣላቸውም። እምቢ ዴ ረግሙን አለ። እሺ ቢረግሟችሁስ ምን ታደርጋላችሁ? ዴ ረገሙ ማለት እኮ በቃ እንቅፋት ይበዛብናል ህይወታችን ላይ ማለት ነው ይላሉ ነበረና፣ እንዴ እኔ እኮ 25 ዓመቴ ነው ግን አላገባሁኝም ታዲያ ለምንድን ነው ምናምን ስላቸው፣ እነዚህ ህፃናቶች ሴቶች ናቸው እና አይ እንግዲህ ቆንጆ ባቶኝ ነው ያስከሆን ያለገባሹ ግን ዱዓ እናደርግልሻለን ምናምን ያሉ ጊዜ ነበር። እና ሰው የተለያየ አይነት ነው የምታየው። ግን አንዲት ልጅ አለች ሁልጊዜም አሁንም አስባታለሁኝ። ከቃለመጠይቆቹ ውስጥ አንዱ ጥያቄ ምንድን ነው፣ አሁን እናንተ ማግባት ነው የምትፈልጉት ወይስ ትምህርታችሁን መቀጠል ነው ወይስ ሁለቱንም ነው ማድረግ የምትፈልጉት ስል፣ እሷ አይ እኔ እንዳንቺ ትምህርትን ጨርሽኝ ነው ከዛ በኋላ ነው የማገባው የሚል መልስ ሰጠችኝ። እና በጣም ነበረ ሾክ ያደረገችኝ። በዛውም ልክ ደግሞ ለእኔ ምንም ሌላ ነገር ባላደርግ መሀላቸው ተቀምጬ እኔን ማየታቸው ለነሱ የተለያየ አይነት እድል እንዳለ የተለያየ አይነት ቦታ ሊደርሱ እንደሚችሉ ያሳየሁበትም ነው ብዬ አስባለሁ።
ጦርነት የሚያስከትላቸው ማህበራዊ ቀውሶችን አስቀድሞ ከነበረው ድህነትና የባህል ተጽዕኖ ጋር አይሎ መቀጠሉን የምትናገረው ኩልስማ በክልሉ ለዘመናት የህፃናት ጋብቻ ላይ ለውጥ ማምጣት ያልተቻለበትንና እንዲሁም ችግሩ ስር የሰደደበትን ምክንያት ለይቶ በማውጣት የፖሊሲ ለውጥ ላይ መሰራት እንደሚገባም ትጠቁማለች።
ይሄ ሪሰርች ከሪሰርች ፕሮዳክቱን በተጨማሪ የሆነ አይነት ኢምፓክት አንድ ሁለት ሰው ላይ ፈጥሬያለሁ ብዬ አስቤያለሁኝ እና እሱ ለእኔ ከሪሰርቹ ባልተናነሰ በጣም ትልቅ ውጤት ነው ብዬ አስባለሁ። ሩት ኮዝስ ወይም ስር የሰደዱትን ምክንያቶች ላይ ፎከስ ያደረገ ፖሊሲዎች መቀረጽ አለባቸው የሚለው ነው። ሌላው ደግሞ እንደ ጤና ባለሙያዎች እና የተለያዩ ባለሙያዎች አሉ ለህፃናት ጋብቻ ጋር መስራት የሚችሉ ፖሊሶች፣ ሴቶችና ህፃናት ሊሆኑ ይችላሉ። እነሱ እንዴት ነው ሴቶችና ህፃናትን ከህፃናት ጋብቻ መከላከል የምንችለው የሚለውን ነገር በደንብ ማህበረሰቡ ጋር በሴት ህፃናት ጋብቻ ላይ ያለውን አመለካከት እንዲቀይር እነሱ ናቸው ኮንታክት ያላቸው የመጀመሪያ ኮንታክት። ስለዚህ እነሱ እንዴት ነው ይሄንን አድሬስ ማድረግ የሚችሉት የሚለውን ነገር እንትን ማበረታት አለብን ማለት ነው እነዚህን አገልግሎት ሰጪዎች። ሌላኛው ደግሞ ምንድን ነው የህፃናት ጋብቻ አንድ ብቻ አይደለም ተቋም የሚመለከተው፣ ትምህርት ቤቶች ይመለከታቸዋል፣ የጤና ሴክተሩ ይመለከተዋል፣ የህግ ሴክተሩ ይመለከተዋል። ስለዚህ ብዙ ተቋማቶች ናቸው የሚመለከታቸው። የውጭ ኦርጋናይዜሽኖችም ደግሞ ክልል ውስጥ የሚሰሩ ደግሞ ኦርጋናይዜሽኖችም ይመለከታቸዋል። እና እነዚህ ሁሉ ተባብሮ ነው አንድ ላይ ነው መስራት ያለባቸው።
ኢትዮጵያ በጎርጎሮሳውያኑ 2018 ዓ.ም በተባበሩት መንግስታት ድርጅት የህፃናት ፈንድ በተሰራ ጥናት በትዳር ላይ ያሉትን ጨምሮ 15 ሚሊዮን የሚደርሱ ህፃናት ሙሽሮች ያሉባት ሀገር መሆኗ የተጠቆመ ሲሆን ከነዚህ ውስጥ 6 ሚሊዮኑ እድሜያቸው 15 ዓመት ከመሙላቱ በፊት የተዳሩ ነበሩ። በተለይም ደግሞ በአሁን ሰዓት በየቦታው የሚፈጠሩ መፈናቀሎችና ግጭቶች ምክንያት የህፃናት ሙሽሮች ቁጥር እየጨመረ እንደሚገኝ ባለሙያዎች ይናገራሉ። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ።
ኤደንን አመሰግናለሁ። ወደ አማራ ክልል እንሻገር። በአማራ ክልል ልዩ ልዩ አካባቢዎች ያጋጠመው የምግብ እጥረት በመማር ማስተማሩ ሂደት ላይ አሉታዊ ተጽዕኖ መፍጠሩ እየተነገረ ነው። የዚህን ጉዳይ ዝርዝር መስፍን አራጌ ያጠናክሮታል። አስማማዋዬ ነው ያቀርበዋል።
በአማራ ክልል በተለይ በምስራቃዊ ዞኖች ላለፉት ተከታታይ ዓመታት እንዳጋጠመ የተገለጸው የጸጥታ ችግር፣ የምርት እጥረትና የሰብል ተባይ መከሰት በአካባቢው ምርታማነት ላይ ተጽዕኖ እንደፈጠረ በደቡብ ወሎ ዞን ወረባቦ ወረዳ 01 ቀበሌ የጎህ አንደኛ ደረጃ ትምህርት ቤት እርሰ መምህር አለባቸው ወልደስላሴ ለአሜሪካ ድምፅ ተናግረዋል። እርሰ መምህሩ እንዳመለከቱት በአካባቢው ምርታማነት መዳከሙን ተከትሎ አሳሳቢ የምግብ እጥረት ተከስቷል። ይኸው የምግብ እጥረት በተለይ በመማር ማስተማሩ ሂደት ላይ ያስከተለውን ጫና አስረድተዋል።
መጀመሪያ ላይ የአንበጣ ወረርሽኝ ነበር የነበረው። በአንበጣ ወረርሽኝ አገሩ ተበልቷል። በዛ የተነሳ ያው ከፍተኛ የሆነ የምግብ እጥረትና የተማሪዎች ማቋረጥ፣ ማሰለስ እንዲህ ከፍተኛ የሆነ በትምህርት ስራው ላይ ከባድ የሆነ ጫና ነው ፈጥሮ ያሳለፈው። ከዛ መለስ ደግሞ ጦርነት እኛ ትምህርት ቤት ላይ ካምፕም ጭምር ነበር፣ በህወሓት ተይዞ ማለት ነው። ጦር ካምፕ ሆኖ በጣም ትምህርት ቤቱ የወደመበት፣ አዝመራው ጭምር የወደመበት፣ በከባድ መሳሪያ የተመታበት፣ ወዘተ ወዘተ ችግሮች እነዚህ ያልኩምል ችግሮች ደግሞ በተማሪዎች ማቋረጥ ላይ ከፍተኛ የሆነ ጫናና ውጤታቸው ላይ በጣም ከፍተኛ የሆነ ችግር ነው ፈጥሮብን የነበረው። ያው ይህንንም ችግር በተደጋጋሚ ለማሳየት ሞከርን። ምንም የምግብ ድጋፍ አላገኘንም እስካሁን ድረስ ማለት ነው። ምንም አይነት ማሻሻያ ነገር ወይም ደግሞ ተማሪውን እየመገቡ ወደ ትምህርት ቤት የሚያመጣ ነገር አላገኘንም። ያው ዝም ብለን ችግር ውስጥ ነው ያለ ነው።
በዘንድሮ ዓመት የታየው የአቋራጭና ደጋሚ ተማሪዎች ቁጥር የትምህርት ዓመቱ ሲጠናቀቅ በውል እንደሚታወቅና ባለፈው ዓመት ያስከተለው ተጽዕኖ ግን ከፍ ያለ እንደነበረም አውስተዋል።
ለምሳሌ በምግብ እጥረት አምና ላይ መርሁ የሚለው ከ2% በታች ማድረግ ነው አቋራጭን፣ ግን በነገርኩ ተጽዕኖዎች ምክንያት ወደ 10% ተማሪዎች አቋርጠዋል ከትምህርት ገበታቸው ማለት ነው። ይሄ ደግሞ ለትምህርት ስራው በጣም አሉታ የሆነ ተጽዕኖ ነው ያለው። ደጋሚንም ስናይ በማሰለስ የተነሳ ማለት ነው ወደ 7% ደጋሚዎች አሉ። ማህበረሰቡ ተማሪዎቹን መግቦ ወደ ትምህርት ቤት መላክ ሲያቅተው ወደ ተለያየ ስራ ማሰማራት ነው ያለው ማለት ነው።
ከፍተኛ የምርት እጥረት አጋጥሟቸዋል ከሚባሉት የዞን ወረዳዎች ውስጥ የአርጎባ ብሔረሰብ ሌላው ነው። በብሔረሰብ ወረዳው በደረሰው የዝናብ እጥረትም ከ35,000 በላይ ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው የወረዳው የግብርና ጽህፈት ቤት ሰሞኑን አስታውቋል። ችግሩ በመማር ማስተማር ሂደቱም ላይ የራሱ ተጽዕኖ እንደፈጠረ የወረዳው ትምህርት ጽህፈት ቤት ተወካይ አብዱ ሰይድ ተናግረዋል።
በዘንድሮ 2015-2016 ዓ.ም የትምህርት ዘመን የድርቁ ሁኔታ በተመለከተ ትምህርት ላይ ያለው ተጽዕኖ በጣም አስጊና አሳሳቢ ሁኔታ ላይ የደረሰበት ሁኔታ አለ። ይኸውም ምንድን ነው? አርጎባ ከቦታው አንጻር በአመት አንድ ጊዜ ነው ምርት መሬት የሚገኝለት። ስለዚህ በአመት አንድ ጊዜ ከሚገኝለት ሰብል ደግሞ በዘንድሮ አመት አጥተዋል። ዘንድሮ የኑሮ ውድነቱም ጭምር ስላለ በመማር ማስተማሩ ላይ አንደኛ ለተማሪዎቹ ወደ ትምህርት ቤት ዘውት የሚመጡትን ግብአት አሟልቶ ለመግዛት ምንም አይነት ውስጥ ገቢ ስለሌላቸው ሽጠው መለወጥ ስለማይችሉ ደብተር ገዝቶ እንኳ ማስተማር የማይችሉበት ሁኔታ አለ። አንድ ደብተር ለሁለት የትምህርት አይነትም ጭምር እንዲጠቀሙ የተደረገበት ሁኔታ አለ። በሁለተኛ ደረጃ እንደገና ደግሞ ወላጁ የሚመገበው ምግብ ሲያጣ ተፈናቅሎ ወደ ሌላ ቦታ የሚሄድ ያለ። ስለዚህ እነዚህ ነገሮች ስላሉ በዚህ አማካኝነት ተማሪ ወደ ትምህርት ቤት እንዳይመጣ ያደረገበት ሁኔታ አለ። አንድ ቤተሰብ ላይ እኮ 6-7-5 ተማሪ የሚያስተምር እኮ ወላጅ አለ። ስለዚህ እነዚህ ልጆች እዛ ቦታ ቤት አስቀምጦ ምንም ግብዓት ወይም ምንም ምግብ በሌለበት ወይም ዘንድሮ ድርቅ በመሆኑ አኳያ እነዛ ልጆች ማስተማር በጣም ከባድ ስለሆነ እነዛ ልጆች ይዞ የሚንቀሳቀስ መሆን፣ ነገር ግን ምገባ ቢኖር ኑሮ የዘንድሮውን ድርቅ ማለፍ የምንችልበት ሁኔታ ይፈጠር ነበረ።
የደቡብ ወሎ ዞን ትምህርት መምሪያ የትምህርት ስታቲስቲክስ ትንተና እቅድ ዝግጅትና ሀብት ማፈላለግ ቡድን መሪ አህመድ አዳፈው በበኩላቸው የትምህርቱ ዘርፍ የምግብ እጥረቱን ጨምሮ በተለያዩ ምክንያቶች ተግዳሮት እያጋጠመው ነው ይላሉ።
በ2016 የትምህርት ዘመን በዞናችን ከትምህርት ሴክተር አኳያ ያጋጠሙ ችግሮች አንዱና መሰረታዊ የጸጥታ ችግር ነው። ሁለተኛው የድርቅ ሁኔታ ነው። እስካሁን መመዝገብ ከሚገባቸው በ2015 ሲማሩ የነበሩ ከ101,000 በላይ ተማሪዎች ያልተመዘገቡበት ሁኔታ ነው ያለው። ከዚህም ባሻገር ተመዝግበው ትምህርት ያልገቡ ህጻናትም አሁን ይገኛሉ። ድርቅ በመከሰቱ ምክንያት ተማሪዎች ወደ ትምህርት ቤት ለመምጣት የተቸገሩ ያለበት ሁኔታ እንዳለ ነው ሪፖርቶች የሚያሳዩት።
በአካባቢው ከሚስተዋለው የምግብ እጥረት አኳያ የተማሪዎች ምገባ የሚደረግባቸው ትምህርት ቤቶች በቁጥር አነስተኛ እንደሆኑም ቡድን መሪው ያመለክታሉ።
በዞናችን 1210 ትምህርት ቤቶች ቢኖሩም የምገባ ፕሮግራም ያለው በአንድ ወረዳ በ27 ትምህርት ቤቶች ብቻ ነው። ከዛ ውጭ በሌሎች ትምህርት ቤቶች የምገባ ፕሮግራም የለም። ስለዚህ ያው ህብረተሰቡ በራሱ ጥረት ልጆቹን እየመገበ ያው ባለው ጥሪት እየተጠቀመ እየመገበ ያለበት ሁኔታ ነው ያለው።
በተመሳሳይ በኦሮሞ ብሔረሰብ አስተዳደር ዞን ከፍተኛ የምግብ እጥረት እንዳጋጠማቸው የተገለጹት የአርጡማ ፋርሲ፣ ጅሌ ጥሙጋ፣ ባቲና ደዌ ሀርዋ ወረዳዎች ናቸው። ከዝናብ እጥረትና የተባይ ክስተት ጋር ተያይዞ በወረዳዎች የደረሰውን ጉዳት የሚያጠናው ግብረ ኃይል ያደረሰን መረጃ እንደሚያሳየው ጉዳቱ ያስከተለው የምግብ እጥረት ተማሪዎች ወደ ትምህርት ቤቶች እንዳይመጡ አከላክሏል። ቢመጡም በአግባቡ ትምህርታቸውን መከታተል እንዳይችሉ ተጽዕኖ ፈጥሯል። አለማየሁ ታደሰ የግብረ ኃይሉ ሰብሳቢ ናቸው።
ከ20 ጀምሮ ዝናቡ ቆሞ ነበረ። ዝናቡ መቆም ኦልሬዲ ምንድነው ሜጀር ክሮፕ ማሽላ ነው። እኛ አካባቢ ማሽላ ኮምፕሊትሊ የመድረክ ነገር እና ከፕሮዳክሽን የመውጣት ነገር ነው የገጠመን። ከምርት መውጣት ማለት ነው። አጠቃላይ ወደ 58,000 ሄክታር መሬት ነው በዘር የተሸፈነው ዚስ ይር። ወደ 12,000 ሙሉ በሙሉ ከምርት የመውጣት ነገር የገጠመበት ነባራዊ ሁኔታ ነው የነበረው። ወደ 17,000 ደግሞ እንደገና የሚፈለገው ምርት ያለመስጠት ሁኔታ ነው። ትምህርት ላይ አሁን ትምህርት ኦልሬዲ ተማሪዎች ከትምህርት ቤት የማቆም ነገር በደንብ ፌስ አልተደረጉም፣ ግን ፌስ ሊያደርጉ የሚችሉ ትምህርት ቤቶች ተብሎ የተለዩ ትምህርት ቤቶች አሉ።
ከግብረ ኃይሉ ሰብሳቢ አለማየሁ ታደሰም ሆነ የትምህርት መምሪያውን በመወከል በግብረ ኃይሉ ተሳታፊ ከሆኑ ተሾመ ኃይለማርያም ተጨማሪ ማብራሪያ ለማግኘት ያደረግነው ሙከራ በግለሰቦቹ ስልክ አለመነሳት ምክንያት ሊሳካልን አልቻለም። ቀደም ሲል በነበረን የሀሳብ ልውውጥ ግን በዞን ውስጥ በየትኛውም ትምህርት ቤቶች ምገባ እንደማይካሄድ የዞኑን ትምህርት መምሪያ በመወከል የግብረ ኃይሉ አባልና የመምሪያው ተወካይ አቶ ተሾመ ተናግረው ነበር። በአራቱም ወረዳዎች በሚገኙ ትምህርት ቤቶች ውስጥ ምገባ ካልተካሄደም ወደ 60,000 የሚደርሱ ተማሪዎች ትምህርታቸውን ሊያቋርጡ እንደሚችሉም ጠቁመው ነበር። በቅርቡ በደሴ ከተማ በተዘጋጀው የትምህርት ምክክር መድረክ ላይ የተገኙትና ለጋዜጠኞች አስተያየታቸውን የሰጡት በምክትል ርዕሰ መስተዳድር ማዕረግ የማኅበራዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ችግሩ መኖሩን አምነው ሰው ሰራሽና የተፈጥሮ አደጋዎች ያስከተሉት የምግብ እጥረት በቢሮ አቅም ብቻ እንደማይፈታ አመልክተዋል።
ለትምህርት ጥራቱ ትልቅ ጥቅም ነው ብለን የምናስበው የተማሪ የምገባ ስርዓት ነው። በደረሰው ችግር በሰሜኑም ጦርነት፣ በድርቁ፣ በተለያዩ ሰው ሰራሽ የሚሆኑ ተፈጥሯዊ ችግሮች ምክንያት መመገብ ያቃታቸው ተማሪዎች አሉ። እነዚህንም የተወሰኑ ወረዳዎችና ከተማ አስተዳደሮች በጀት ሁሉ በጅተው በጣም ወጣ ያለ ችግር ያለባቸው ለመመገብ ሁሉ ዝግጅት እያደረጉ ያሉ ወረዳዎችና ከተማ አስተዳደሮች እንዳሉ አይተናል። ይሄንም ተሞክሮ ለማስፋፋት እንሞክራለን። መንግስት ሁሉንም ተማሪ ይሄን ማድረግ ስለማይችል
በአዲስ አበባ ዩኒቨርሲቲ የሶስተኛ ዲግሪ የሂሳብ ትምህርታቸውን በመከታተል ላይ የሚገኙትና በደሴ መምህራን ትምህርት ኮሌጅ የሂሳብ ትምህርት አሰልጣኝ የሆኑት ኤፍሬም አሊ ከቅርብ ዓመታት ወዲህ በክልሉ የሚስተዋሉ የጸጥታና የምግብ አቅርቦት ችግሮች ክልሉ ብቁ ተማሪዎች እንዳያፈራ ሊያደርገው እንደሚችል ያላቸውን ስጋት አጋርተዋል።
የመማር ማስተማር ሂደት በቀጥታ ከተማሪዎቹ ተሳትፎ ባለፈ ቀድመው የተዘጋጁ መሰረተ ልማቶችና የትምህርት መዋቅሮች ወሳኝነት አላቸው። እነዚያ ነገሮች መደራጀት ነው ለተማሪዎቹ የመማር ማስተማር ሂደት ምቹ ሁኔታ የሚፈጥረው። ከዚህ አንጻር አሁን እየተከሰተ ያለ ጦርነትና ተያያዥ ችግሮች እንዲሁም ድርቁ በመማር ማስተማር ሂደት ላይ እንዲሁም በተማሪዎቹ ቀጣይ ተወዳዳሪነትና ውጤታማነት ላይ ዘላቂ ችግሮችን ጥሎ እንደሚያልፍ ግልጽ ነው። የትምህርት ሂደት ላይ ብዙ ጊዜ ተዋለው ችግር ምንድን ነው? እንደ ሌሎቹ አደጋው በግልጽ ወዲያው በፍጥነት የሚታይ ባለመሆኑ የትምህርት ጉዳይ ቸል ተብሎ ሲታለፍና አደጋው ቆይቶ በከፋ ሁኔታ ሲመጣ ይስተዋላል። በተለይ ጦርነትና እነዚህ ከረሃብ ጋር የተገናኙ ጉዳዮችን ስንመለከት፣ ለምሳሌ በቀላሉ ብንመለከት ወላጆቻቸውን ማጣታቸው ተማሪዎቹ ላይ የሚያሳድረው ተጽዕኖ ከባድ ነው። የኮንስትራክቲቪስት አፕሮችን ተከትለን ከተመለከት ነው የመማር ማስተማሩ ሂደት ተማሪዎች ላይ የሚገነባው እውቀት ያላቸውን ስፍራ በመስጠትና ያንን በማዳ ዳበር በመሆኑ እነዚህ ልጆች ከአካባቢያቸው ከወላጆቻቸው ያገኙት የነበረውን እውቀት አጥተው ይመጣሉ። በዚያ ምክንያት ማንነታቸውን ያጣሉ። የወደፊት ውጤታማነታቸውም ላይ አደጋ ጋረጥባቸዋል። ከዚያ ባለፈ በረሃብ ስሜት ውስጥ ነው የመማር ማስተማር ሂደቱን ማከናወን የነበረው ተጽዕኖ በአእምሯቸው ላይ የሚፈጥረው ጥቁር ጠባሳ፣ እነዚህን የመሳሰሉት ችግሮች የሚፈለገውን ተሳትፎና ውጤታማነት እንዲያገኙ ለማድረግ በጣም ከፍ ያለ ችግር ይፈጥራል።
በደሴው የምክክር መድረክ ላይ ለጋዜጠኞች አስተያየት የሰጡት የክልሉ ትምህርት ቢሮ ምክትል ኃላፊ መኳንን ታደመም በክልሉ ከቅድመ አንደኛ እስከ 12ኛ ክፍል 6.2 ሚሊዮን ተማሪዎችን ለማስመዝገብ ቢታቀድም በተጨባጭ ለመመዝገብ የተቻለው ግን 3.4 ሚሊዮን ብቻ እንደሆነ አስታውቀዋል። ለአሜሪካ ድምፅ በመስፍን አራጌ ከደሴ ለጠናቀረው ዘገባ አስማማኝ ነው፣ ዋሽንግተን ዲሲ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ዛሬ የቀረቡትን ዘገባዎችና ሌሎች መረጃዎችን ለማግኘት ኦፊሳላዊ ገጻችንን መጎብኘት አዘንጉ። መልካም ሳምንት ይሁንላችሁ። መልካም ምሽት።